ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በጠቅላይ ሚኒስትር ዶክተር አብይ አህመድና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ መካከል በአስመራ የተፈረመው የሰላም ወዳጅነት መግለጫ ትግበራ መግባቱን የኢትዮጵያው የውጭ ጉዳይ ሚኒስቴር አስታወቀ። የአሰብ ወደብን ለመጠቀምም ዝግጅት እየተደረገ መሆኑ አመልክቷል።
ስለዚህ የመጀመሪያው ጉዳይ የአየር ትራንስፖርት መጀመር ነው። በአስመራው ዲክላሬሽን አንቀጽ 3 መሰረት ትራንስፖርት በንግድና ኮሚኒኬሽን መስክ በሁለቱ ሀገሮች መካከል ትስስሩን ማቀላጠፍ የሚል ነው ሁለቱ የሀገራቱ መሪዎች የፈረሙት ስምምነት። ስለዚህ በዚህ መሰረት የትራንስፖርት ጉዳይ ወደ መሬት ላይ መውረድ ጀምሯል።
በሌላ ዘገባ ዓለም አቀፋዊ የምሁራን ጉባኤ ከነገ ጀምሮ በትግራይ መቀሌ ከተማ እንደሚካሄድ ተገለጸ።
በዚህኛው ኮንፈረንስ በተላለቅ ዓለም አቀፍ ተቋሞች የሚሰሩ ምሁራን ጽሑፍ አቅራቢዎች ይሆናሉ።
የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ጎሽ በሰጡት ጋዜጣዊ መግለጫ ይዘናል። ሙሉ ዘገባ አለን።
በሌላ ዜና ደግሞ የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾመ።
የፖለቲካ ፓርቲ አባል የሆኑት ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዳይሬክተር ጀነራል አደም መሐመድ ገለጹ።
ፓርቲ አባል የሆኑ ሰዎች ከፓርቲ መብታችን ነው፣ ከዛ ሪዛይን ማድረግ እንችላለን ወይ ከዚህ ሪዛይን ማድረግ እንችላለን። ይህ በጣም ግልጽ የሆነ ነገር ነው። ሁለት ነገሮች እያደበላለቅን ይሄዳለች።
ሙሉ ዘገባውን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለቀዳሚ ዜናው መጥተናል። የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማንን በምክትል ከንቲባነት ሾሟል። የአዲስ አበባ ከተማ ምክር ቤት በዛሬው ዕለት ባካሄደው ልዩ ስብሰባው ነው ኢንጂነር ታከለ ኡማን የአገልግሎት ዘመናቸውን ባጠናቀቁት በዲሪባ ኩማ ምትክ የአዲስ አበባ ከተማ ምክትል ከንቲባ አድርጎ መሾሙን የሀገር ውስጥ መገናኛ ብዙሃን የዘገበው። በሌላ ዜና የፖለቲካ ፓርቲ አባል የሆኑት ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዳይሬክተር ጀነራል አደም መሐመድ ገልጸዋል።
በጸረ አፓርታይድ መሪው በኔልሰን ማንዴላ መቶኛ ዓመት የልደት ክብረ በዓል ላይ ለመገኘት የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ደቡብ አፍሪካ ናቸው። ኦባማ ዛሬ በዋዜማው የሚያደርጉትን ንግግር ለማድመጥ በጆሃንስበርጓ ክሪኬት ስታዲየም ወደ 14,000 የሚጠጋ ሕዝብ እንደሚሰበሰብም ታውቋል። ወጣቱ ትውልድ ማንዴላ በሕይወት ዘመናቸው የታገሉለትን የዴሞክራሲ የሰብአዊ መብት ከበሬታና የእኩልነት አቅጣጫ እንዲከተል ኦባማ በንግግራቸው ያሳስባሉ ተብሎ ይጠበቃል። ይህም ኦባማ ቤተ መንግስቱን ለቀው ከወጡ ወዲህ ካደረጓቸው ንግግሮች ከፍተኛውን ቦታ የሚይዝ እንደሆነም ከወዲሁ ተገምቷል። ኦባማ የመጀመሪያው ጥቁር የዩናይትድ ስቴትስ ፕሬዚዳንት ሆነው ዋይት ሀውስ ከመግባታቸው ቀደም ብሎ እንደ አውሮፓውያን አቆጣጠር ከ2005 ከማንዴላ ጋር ለአጭር ጊዜ መገናኘታቸው አይዘነጋም። ማንዴላ እንደ አውሮፓውያን አቆጣጠር በ2013 ዓ.ም ከዚህ ዓለም በሞት ሲለዩ ደግሞ ባራክ ኦባማ በቀብር ስነ ስርዓቱ ላይ ከመገኘታቸውም በላይ እጅግ መሳጭና ልብ የሚነካ ንግግር ማድረጋቸውም ይታወሳል። ባራክ ኦባማ በደቡብ አፍሪካ ጉዟቸው እግረ መንገድ እንደ ቀድሞ አባታቸው ትውልድ አገር ኬንያ ለሁለት ቀናትም ጎራ ብለው ነበር። እሁድ ለታ መጀመሪያ ከፕሬዚዳንት ኡሁሩ ኬንያታ ከዚያም ተፎካካሪ መሪው ራይላ ኦዲንጋ ጋር ተነጋግረዋል። ቀጣዩ ቀን ግን አባታቸው ትውልድ መንደር ምዕራባዊቷ ኮጎሎ ከተማ ያሳለፉት የአባታቸው ልጅ የከፈተችውን የስፖርትና የሙያ ማሰልጠኛ ትምህርት ቤትም መርቀዋል።
ትላንት ሰኞ ፕሬዚዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላድሚር ፑቲን ያካሄዱትን ውይይት አውሮፓውያንን በተደበላለቀ ስሜትና በእፎይታ መንፈስ እንዳስተናገዱ ታወቀ። እፎይታው ፕሬዝዳንት ትራምፕ ለሩሲያ መሪ ፑቲን ምንም መንገድ ያለመክፈታቸውና ከወዳጅነት ይልቅ በባለጋራነታቸው መቅረባቸው ሲሆን፣ ድብልቁ ስሜት ግን ትራምፕ ከሩሲያ ይልቅ አውሮፓውያንን በጥላትነት የመፈረጃቸው ሁኔታ እንደነበርም ታውቋል።
በመጨረሻም የአውሮፓ ህብረትና ጃፓን የዓለማችንን 1/3 ኢኮኖሚ ሊሸፍን የሚችል አዲስ የነጻ ገበያ ንግድ ስምምነት ተፈራረሙ። ስምምነቱ ዛሬ ማክሰኞ የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ፣ የአውሮፓ ምክትል ፕሬዚዳንት ዶናልድ ተስክ እና የአውሮፓ ኮሚሽን ፕሬዚዳንት ጄን ክላውዲ ጃንከር በተገኙበት ስነ ስርዓቱ ቶኪዮ ውስጥ ተፈርሟል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያቸው ዘገባችን ነው የምናልፈው። በጠቅላይ ሚኒስትር ዶክተር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል በአስመራ የተፈረመው የሰላምና የወዳጅነት መግለጫ ወደ ትግበራ መግባቱን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የአሰብን ወደብ ለመጠቀምም ዝግጅት እየተደረገ መሆኑን አመላክቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለምን እስክንድር ፍሬው አነጋግሯቸዋል። ወደ ትግበራ የገቡትን ጉዳዮች ከሚያብራሩበት ይጀምራሉ።
በጣም አመሰግናለሁ ስለ ጊዜዎት። አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት በርካቶች ባልጠበቁት ሁኔታ በፍጥነት እየተሻሻለ መጥቷል። ለዚህ ዋነኛው መሰረት ደግሞ በተለይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአስመራ ያደረጉት ጉብኝት፣ በዛም የተፈረመው ስምምነት ነው። ያ ስምምነት አሁን ወደ ትግበራ እየገባ መሆኑን ዛሬ በሰጡት ጋዜጣዊ መግለጫ ላይ ጠቃቅሰዋል። አቶ መለስ ምንድን ነው ያለው እውነታ ከዚህ አንጻር? እሱን እስቲ ዘርዘር አድርገው ንገሪ። መጀመሪያ
እስክንድር፣ ጊዜ ልስጥልኝ። አመሰግናለሁ። አንተ እንግዲህ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በአስመራ ያደረጉትን ጉብኝት ተከትሎ በሁለቱ ሀገሮች መካከል የተፈረመ የሰላምና የወዳጅነት መግለጫ ነበር። እንግሊዝኛው የአስመራ ዲክላሬሽን ፎር ፒስ ኤንድ ፍሬንድሺፕ የሚባለው ማለት ነው። ስለዚህ ከሰሞኑ በጣም ፈጣን በሆነ መልኩ አንተም እንዳልከው ወደ ትግበራ መሬት ላይ የማውረድ ስራ እየተሰራ ነው። በዚህ መሰረት የመጀመሪያው በአዲስ አበባና አስመራ መካከል የአውሮፕላን እንቅስቃሴ ይጀመራል። በነገው ዕለት የኢትዮጵያ አየር መንገድ የመጀመሪያ የሆነውን በረራ ወደ አስመራ ያደርጋል። ወደ 465 የሚሆኑ የመንግስት ኃላፊዎች፣ ባለሀብቶች፣ ታዋቂ ግለሰቦች ለረዥም ጊዜ በሚባል ሁኔታ ከቤተሰቦቻቸው፣ ከወዳጆቻቸው፣ ከዘመዶቻቸው ተለያይተው የነበሩ ኤርትራውያን ወንድሞቻችንና እህቶቻችን ወደ አስመራ ጉዞ ያደርጋሉ። የኢትዮጵያ አየር መንገድ በአስመራ የትኬት ጽሕፈት ቤት ከፍቷል፣ ስራ ጀምሯል። ይሄም በሁለቱ ርዕሰ መዲናዎች መካከል ያለውን አየር ትራንስፖርት ለማፋጠን የሚረዳ ነው። ስለዚህ የመጀመሪያው ጉዳይ የአየር ትራንስፖርት መጀመር ነው። በአስመራው ዲክላሬሽን አንቀጽ 3 መሰረት ትራንስፖርት በንግድና ኮሚኒኬሽን መስክ በሁለቱ ሀገሮች መካከል ትስስሩን ማቀላጠፍ የሚል ነው ሁለቱ የሀገራቱ መሪዎች የፈረሙት ስምምነት። ስለዚህ በዚህ መሰረት የትራንስፖርት ጉዳይ ወደ መሬት ላይ መውረድ ጀምሯል። ቀደም ሲል በኢትዮጵያና ኤርትራ መካከል የዓለም አቀፍ የስልክ ግንኙነት መጀመሩ ሳይዘነጋ ማለት ነው። ሁለተኛው የአሰብ ወደብን ጥቅም ላይ ለማዋል በኤርትራም በኢትዮጵያም በኩል እንቅስቃሴ ተጀምሯል። በእኛ በኩል የማሪታይም አገልግሎት ባለስልጣን፣ የመርከብ ባለስልጣን፣ የትራንስፖርት ሚኒስቴርና ሌሎች የሚመለከታቸው ሴክተር መስሪያ ቤቶች አንድ ግብረ ኃይል አቋቁመው ይህን ወደብ አገልግሎት ለመጀመር የሚያስችል የቅድመ ዝግጅት ስራ ተጀምሯል። እሱ በጣም በተጋጋለ ሁኔታ እየተካሄደ ነው። በዚህ በኩል አሁን ለመገናኛ ብዙሃን ሊገለጽ የሚችለው የመንገድ ስራ ነው። ወደ አሰብ የሚወስደው መንገድ ለረዥም ጊዜ ጥገናም እድሳትም ሳይደረግለት የቆየ ነው። እሱን የመስራት ስራ በሰፊው እየተካሄደ ነው። ይሄ በምዕራብ በኩል በምስራቅ በኩል በአሰብ መስመር ያለው ነው። ከዛ ውጭ ግን ኢትዮጵያ ከኤርትራ ጋር በምትዋሰናቸው አካባቢዎች የህዝብ ለህዝብ ጉድኝትና እንቅስቃሴ ማድረግ እንዲቻል በሁለቱ መንግስታት በኩል እንቅስቃሴ እየደረገ ነው። እኛ ያሰብ ወደብን ለመጠቀም የምናደርገውን እንቅስቃሴ በተመሳሳይ በኤርትራ በኩልም እንደዚህ አይነት ለአገልግሎት ለማብቃት እንቅስቃሴ እያደረጉ እንደሆነ መረጃው አለን። ስለዚህ የኢትዮጵያ አየር መንገድ ስራ መጀመሩ ቀደም ሲልም ከዛ ፊት ስልክ አገልግሎት ጀምሯል፣ የወደብ አገልግሎትም ጀምሯል። እንግዲህ ሌላኛው በሁለቱ ሀገሮች መካከል የልዩነት ግንብ ማፍረስ አገሮቹን ህዝቦቹን የሚያገናኝ የፍቅር የህብረት ድልድይ እንገንባ ሲባል ነበር። ይህን በማድረግ በኩል በጣም ተጠቃሽ የሚሆነው እና ለረጅም ጊዜ ሲጠበቅ የነበረው በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት ቀደም ሲል ወደ ነበረበት የመመለስ እንቅስቃሴ ነው። ይሄ በእንግሊዝኛው ኖርማላይዜሽን የሚባል ነው። ይህን ማድረግ ቢቻል በኤርትራ በኩል አዲስ አበባ ያለውን ኤምባሲ በትላንትና ሁለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ክቡር ፕሬዚዳንት ኢሳያስ አፈወርቂ ባሉበት ተመርቆ በይፋ ተከፍቷል። በኢትዮጵያ በኩል አስመራ ያለውን ቀደም ሲል የነበረውን ኤምባሲ መክፈት በሚቻልበት ሁኔታ ላይ ቅድመ ዝግጅት ስራ በእኛ በኩል እየተካሄደ ነው። ይሄ እንደተጠናቀቀ ለህብረተሰቡም ለመገናኛ ብዙሀንም ይፋ የምናደርገ ይሆናል። የእነዚህ ኤምባሲዎች መከፈት በኢትዮጵያና ኤርትራ መካከል የህዝብ ለህዝብ ዝውውር እንዲኖር፣ የተለያዩ ቤተሰቦች እንዲገናኙ፣ የተበጠሰ ግንኙነት መቀጠል እንዲችል፣ ከዛም ባለፈ ግን በሁለቱ ሀገሮች መካከል ተቀዛቅዞ የነበረው የኢኮኖሚ እንቅስቃሴ ህይወት እንዲዘራ እድል የሚሰጥ አጋጣሚ ይፈጥራል።
የዛሬው እንግዲህ ይህንን የሚጠብቀው አልነበረም። አሁን ከወር በፊት ወይ ከሶስት ወር በፊት የነበረው እና እንደ እሱም ማለት የሚቀጥ
እውነት ነው። የዛሬ 104-105 ቀን ይሄ የሚታሰብ የሚታለም የሚገመትም ነገር አልነበረም። ትክክል ነው። ይሁን እንጂ ሁለት መሰረታዊ ነገሮች አሉ። አንድም በሁለቱ ሀገሮች ህዝቦች መካከል መሰረታዊ የሚባል ችግር አልነበረም፣ የለምም። ተግባር ያሳየን ነገር ይሄ ነው። ኢትዮጵያውያንና ኤርትራውያን አንድ ህዝቦች ናቸው። በተለያየ መልክዓ ምድር የሚኖሩ አንድ ህዝቦች ናቸው። የጋራ ቋንቋዎች አላቸው። የጋራ እሴቶች፣ ትውፊቶች፣ ባህሎች አሏቸው። የጋራ የጀግንነትም የይቅር ባይነትም ባህሎች አሏቸው። እሱ ነው በተግባር የታየው። ከዛ ባለፈ ግን የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በዓለት ከበዓለት የሚስልበታቸው ጊዜ ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል፣ ይህንን ግንኙነት በማሻሻል የሁለቱ ሀገሮችን ጥቅም ብቻ ሳይሆን ለክፍለ አህጉራዊ ውህደት ለመስራት ቁርጠኝነታቸውን ከመጀመሪያ ቀን ጀምሮ ያለምንም ይሉኝታ እና ያለምንም እግር መጎተት ቁርጠኝነታቸውን አሳይተዋል። ይሄ አንደኛው ነው። ፈረንጆቹ እንደሚሉት ታንጎ በአንድ ሰው አይደነስም፣ በአንድ እጅ ማጨብጨብ አይቻልም። ከክቡር ጠቅላይ ሚኒስትሩ ለተሰነዘረው የሰላም ሀሳብ የኤርትራው መሪ የሰጡት በጎ ምላሽ ሁለተኛው አስተዋጽኦ ተደርጎ ሊወሰድ ይችላል። እስክንድር፣ በዓለም አቀፍ ግንኙነት ሳይንስ ውስጥ በመሪዎች መካከል ያለ መናበብ፣ መቀራረብ፣ አይንና አይን ለመታየት መቻል፣ ከዚህ መሪ ወይም ከዚች መሪ ጋር መስራት ይችላለሁ፣ መነጋገር ይችላለሁ ብሎ ማሰብ ወይም በእንግሊዝኛው ሊደርሽፕ ኬሚስትሪ በጣም አስፈላጊ ነው። እኔ እሱ በሶስተኛ ደረጃ መታየት ያለበት ይመስለኛል። እና የዛሬ ሶስት ወር በፊት የማይታሰብ የማይታለም ጉዳይ በእንደዚህ አይነት ፍጥነት ለውጥ ያመጣበት ምክንያት ይሄ ይመስለኛል። ኤርትራውያን ለክቡር ጠቅላይ ሚኒስትሩ ባደረጉት በጣም ወንድማዊ አቀባበል እና አሸኛኘት ለሳቸው ብቻለን ለኢትዮጵያውያን ያላቸውን ፍቅር አሳይቷል። በተመሳሳይ መንገድ ኢትዮጵያውያን ከአዲስ አበባ እስከ ሐዋሳ እና ዙሪያው ከተማዎች፣ በአጠቃላይ ኢትዮጵያ እንደ ሀገር ለኤርትራው ፕሬዚደንት ያደረጉት አቀባበል ለሳቸው ብቻ ያደረገ አቀባበል ተደርጎ መወሰድ የለበትም። የረዥም ጊዜ ትስስር እና ናፍቆትና አክብሮት ላላቸው ኤርትራን ወንድሞቻችንና እህቶቻችን ያለንን ፍላጎት በየትኛውም ደረጃ አስመራም የሆነ አዲስ አበባ በዚህ ደረጃ ለሀገር መሪ አቀባበል ተደርጎ ያውቃል። ለሀገር መሪ የተደረገው አቀባበል ደግሞ ያለምንም ወስዋት ቀላጤና ቅስቀሳ ያደረገ ነው። አዲስ አበባ ውስጥ ከቦሌ እስከ ቤተ መንግስት በሌሊት ሰው ተሰልፎ አቀባበል ሲያደርግ ማንም ጥሪ አላቀረበለትም። እንዲሁም በመንግስት በኩል የኤርትራው ፕሬዚደንት ወደ አዲስ አበባ እንደሚመጡ የተነገረው አርብ 11 ሰዓት ላይ የመንግስት ኮሚኒኬሽን መግለጫ የሰጠበት፣ የውጭ ጉዳይ ሚኒስትር የቃል አቀባይ ጽህፈት ቤት መግለጫ የሰጠበት። ስለዚህ በዚህ ጉብኝት አንድ የታየ ነገር ቢኖር ሁለቱ ህዝቦች ሰላም ይፈልጋሉ፣ የጥላቻ ጥቁር መጋረጃ እንዲቀደድ ይፈልጋሉ። እናቶች ልጆቻቸው በህይወት ኖረው ምሽግ ወይም አውደ ግንባር ሳይሆን ትምህርት ቤት ደርሰው እንዲመጡ ይፈልጋሉ። ይሄ ነው የታየ።
አቶ መለስ፣ እንግዲህ ነገ ጠዋት በሚኖረው በረራ የህዝብ ለህዝብ ግንኙነቱ የበለጠ እንደሚጠናከር ገልጸዋል። ከኢኮኖሚያዊ ግንኙነት አንጻር በተለይ የአሰብ ወደብን ከመጠቀም አንጻር አሁን የአሰብ ወደብን ለመጠቀም ዝግጅት እየተደረገ ነው ብለዋል። ዘርዘር ያሉ ነገሮች አሉ ወይ? ጠቅላይ ሚኒስትር አብይ አህመድ ለምሳሌ በሚሊኒየም አዳራሽ ባደረጉት ንግግር እኔና አቶ ኢሳያስ ስንደመር አሰብን በጋራ እንጠቀማለን ብለዋል። ከዛ ውጭ ግን አሰብን ለመጠቀም በሁለቱ ሀገራት መካከል እየተደረገ ዝርዝር ስምምነት አለ ወይ? ምንድን ነው የሚሆነው ቀጣዩ ሂደት? ከዚህ አንጻር
እንግዲህ ሁለቱ መሪዎች አስመራ ላይ የፈረሙት የውሳኔ መገለጫ ተከትሎ በውጭ ጉዳይ ሚኒስትሮቹ የሚመራ የጋራ ኮሚሽን እንዲቋቋም ተወስኗል። ከሌሎች ጎረቤቶች ሀገሮች ጋር እንደምናደርገው ሁሉ ይሄ የሚቋቋመው የጋራ ኮሚሽን በኢኮኖሚ፣ በማህበራዊ እና ፖለቲካ ጉዳዮች ላይ ያተኮሩ ዝርዝር ጉዳዮችን በቅርቡ ያያል ተብሎ ይጠበቃል። ለምሳሌ ቅድም ካነሳ የወደብ ጋር በተያያዘ ምን አይነት አጠቃቀም ነው መኖር ያለበት? ክቡር ጠቅላይ ሚኒስትሩ ያሉት እንዳለ ሆኖ ታሪፉ ምን መሆን አለበት? ክፍያው በምንድን ነው መፈጸም ያለበት? የሚሉ በየመስኩ ዝርዝር ጉዳዮች በቀጣይ የሚታዩ ይሆናሉ። እነሱ ጊዜ በፈቀደ ቁጥር እና መጠን ወደፊት የምናሳውቅ ይሆናል።
አቶ መለስ እንግዲህ ስምምነቶች ተፈረሙ፣ ለ20 ዓመታት የነበረው ፍጥጫ እንዲቆም ተደረገ፣ ሰላም ወረደ። ከዚህ በኋላ በዋነኛነት የሚጠበቀው ቀጣይ ሂደት ምንድን ነው? ኤምባሲዎቹ መከፈታቸው እንደተጠበቀ ሆኖ ማለት ነው።
ቀደም ሲል ለመግለጽ እንደሞከርኩት በሁለቱ ክቡራን የውጭ ጉዳይ ሚኒስትሮች የሚመራው የጋራ ኮሚሽን በዝርዝር ጉዳዮች ላይ እየተነጋገረ እየመከረና እየዘከረ የሁለቱን ሀገሮች ግንኙነት የበለጠ የሰመረ ለማድረግ ጥረት ያደርጋል።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜው።
እግዚአብሔር ይስጥልኝ እስክንድር።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ
ወደ ተከታዩ ዘገባችን እናልፋለን። ወደ ትግራይ መቀሌ ነው የሚወስደን። ትግራይ ወዴት በሚል የውይይት መነሻ ሀሳብ ዓለም አቀፍ የምሁራን ጉባኤ ከነገ ጀምሮ በትግራይ መቀሌ ከተማ እንደሚካሄድ የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ግዑሽ ገለጹ። ዶክተር ኪሮስ በሰጡት ጋዜጣዊ መግለጫ በእውቀት ላይ የተመሰረተ ማህበረሰብ ለመፍጠር የተዘጋጀ እንደሆነ ተናግረዋል። ዘጋቢያችን አለም ፍስሐዬ ዘገባውን አድርሶናል። ዶክተር ኪሮስ ማብራሪያ ከሚሰጡበት ይጀምራል።
ኦቫዲስ ትግራይ ብለን በእውቀት የተመሰረተ ማህበረሰብና ኢኮኖሚ መፍጠር የሚል መሪ ቃል ነው ያለው። በዚህኛው ኮንፈረንስ በተላላቅ ዓለም አቀፍ ተቋሞች የሚሰሩ ምሁራን ጽሁፍ አቅራቢዎች ይሆናሉ። የተለያዩ የዓለም አቀፍ ተሞክሮዎችንም እዚሁ አዳራሽ ቀርበው ውይይት የሚካሄድባቸው ናቸው የሚሆኑት። በየዘርፉ በግብርና በዓለም አቀፍ ምን ምርጥ ተሞክሮ ነው ያለው፣ ከትግራይ አንጻር እንዴት ነው መሄድ ያለብን የሚል ሰፊ ውይይት የሚካሄድበት በጤናው ዘርፍም በአይሲቲውም በኢነርጂውም በወጣቶች ግንባታም ሰፋፊ የምርምር ልምድ ያላቸው ሰዎች የሚቀርብ ነው። ተሳታፊዎቹም ከውጭ የሚመጡ አሉ። ከሀገር ውስጥም ከሁሉም ዩኒቨርሲቲዎቻችን እየተውጣጡ ምሁራን አሉ። እንደዚሁም ፍላጎታችን ልማት ነው። ልማትን ልናመጣ ከሆነ ምሁር ለብቻው፣ መንግስትና ህዝብ ለብቻው፣ ኢንዱስትሪ ለብቻው ተነጥሎ የሚሄድ ሳይሆን ቴትራሃይድረን ስትራክቸር መፍጠር መቻል አለበት።
በዚህ ታላቅ የትግራይ ምሁራን ኮንፈረንስ የሚሳተፉ አካላትና ከኮንፈረንስ የሚጠበቀውም በመግለጫቸው አብራርተዋል።
በተለያየ አጋጣሚ ውጭ ላይ ያለ የምሁር አካል በተለያየ አጋጣሚ ያገኘውን እውቀትና ክህሎት አለ በተለያየ አቀጣሚ የተሻለ ያዘው ኢንቨስት የማድረግ አቅምም አለ ዕውቀቱም አለ ከሁሉም በላይ ዕውቀቱም አለ። ስለዚህ ይህንንም እንዴት አድርገን ወደ ማህበረሰቡ ጥቅም ላይ ምናውለው የሚለውን ውይይት የሚካሄድበትና በቀጣይነትም ተቋማዊ አሰራር ይዘው እንዴት ነው እንደዚህ አይነት ኮንፈረንስ ማካሄድ የምንችለው ብለንም እንደ ምሁራን የምንወያይበትና አንድ አቅጣጫ የምናስቀምጥበት ታላቅ ኮንፈረንስ ነው ማለት ነው።
ይህ ኮንፈረንስ በትግራይ ክልል የሚገኙ አራቱ ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ ተሰጥቷል። ይህ ኮንፈረንስ በትግራይ ክልል በሚገኙ አራት ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ተገልጿል። ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ በተሰጠበት ቀን ሁለት ከጀርመን የመጡ ምሁራን እንደነበሩ ይታወቃል። አለም ፍታ ለአሜሪካ ሬዲዮ ከመቀለ።
አለም ፍሳሐን ለዘገባው እናመሰግናለን። እያደመጣችሁ ያላችሁት የቪኦኤ ወይም የአሜሪካ ድምጽ ሬዲዮ የጋቢና ዝግጅታችንን ነው። ወደሚቀጥለው ዘገባችን የምናልፈው የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾመ። በሌላ ዜና የፖለቲካ ፓርቲ አባል የሆኑት ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዳይሬክተር ጀነራል አደም መሐመድ ገለጹ። ጽዮን ግርማ ዝርዝሩን ይዛለች።
የሀገር ውስጥ መገናኛ ብዙሃን በዛሬው ዕለት እንደዘገቡት የአዲስ አበባ ከተማ ምክር ቤት በዛሬው ዕለት ባካሄደው ስብሰባ ከተማዋን በከንቲባነት የመሩትን ከንቲባ ድሪባ ኩማን አንስቶ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾሟል። ኢንጂነር ታከለ የአዲስ አበባ ከተማ ምክር ቤት አባል ባለመሆናቸው በከንቲባነት ሊሾሙ እንዳልቻሉ ተገልጾ፣ ሆኖም ግን በምክትል ከንቲባነት ማዕረግ የከንቲባነትን ስራ ያከናውናሉ ተብሏል። በሌላ ዜና በቅርቡ የተሾሙት የብሔራዊ የመረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አደም በተቋም ውስጥ የሚያገለግሉ ሰራተኞች የትኛውንም የፖለቲካ አቋም ማራመድ መብት እንዳላቸው ጠቅሰው ነገር ግን ወይ ከፓርቲው አሊያም ከስራቸው ሊለቁ እንደሚገባ ተናግረዋል።
የፖለቲካ አስተሳሰባችን እንደ ዜጋ እንደ አንድ ዜጋ የማንኛውም አመለካከት መብታችን ነው። በተረገረ ግን ከዚህ በፊት በነበሩት አካሄዶች እንደማንሄድ መታወቅ ስራችንን መስራት 24 ሰዓት ነው መስራት። ብዙ አሳይመንቶች አሉ። ፓርቲ አባል የሆኑ ሰዎች ከፓርቲ መብታችን ነው። ከዛ ሪዛይን ማድረግ እንችላለን ወይ ከዚህ ሪዛይን ማድረግ እንችላለን። ይህ በጣም ግልጽ የሆነ ነገር ሁለት ነገሮች እያደበላለግን እንሄዳለች።
ጀኔራል አደም ይህንን ያሉት ለሶስት ቀናት በሚቆየው አዲሱን አመራር በሚያስተዋውቀው ስብሰባ ላይ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አድማጮች፣ በእነዚህ ሁለት ጉዳዮች ላይ ሰፋ ያለ ዘገባ ይዘን እንመለሳለን።
ወደ መጨረሻው ዘገባችን ነው የምናልፈው። እስረኞች ከእስር ቤት እየተለቀቁ ነው። ቀጣይ ህይወታቸው ምን መሆን አለበት? ምን ድጋፍስ ያስፈልጋቸዋል? የሚል ጥያቄን ጽዮን ግርማ ይዛ ሶስት የህግ ባለሙያዎችን አነጋግራለች። ወደዛው እንለፍ።
ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው ስድስት ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር? ምን ያህልስ በእስር ቤቶች ቀሩ? ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው እየተናገሩ ነው። ለማህበራዊ አካላዊና ስነ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ህይወት መምራት እንዲችሉ ምን መደረግ አለበት በሚለው የውይይት መነሻ ሀሳብ ሶስት እንግዶች ጋብዣለሁ። ከአዲስ አበባ አቶ አመሃ መኮንንና አቶ ወንድሙ ኢብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ ናቸው። አቶ ፍስሐ ከሚያብራሩበት ውይይቱ ይጀምራል።
እነዚህ የጸረ ሽብር አዋጅም ሆነ በሌላ እንደዚህ በተገናኘ መልኩ ታስረው የነበሩ ሰዎች የማስተካከያትና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው የመንግስት ሚዲያ አምኖታል እዚያን ላይ እየቀረቡ እየተናገሩ ነው። እና መለቀቃቸው ጥሩ ቢሆንም ብዙ መስተካከልና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሶባቸዋል፣ ስነ ልቦናዊ ጉዳት ደርሶባቸዋል፣ ፍትህ አጥተዋል። ከመሰቃየታቸው ባህል በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበትም ነገር አለ። እነዚህ ሰዎች አስፈላጊው ማህበራዊና ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው የምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር ወይም ደግሞ የማሰቃየት ኢሰብአዊ አያያዝ እንደምታውቁት ዓለም አቀፍ ወንጀል ነው። በተለይ በዚህ ደረጃና በዚህ በተቋም ደረጃ ሲካሄድ ዓለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው። እና ይህን የፈጸሙ ሰዎች ለህግ መቅረብ አለባቸው ነው የምንለው። ከዛ በተጨማሪ እንግዲህ ይህን እንዲካሄድ ሁኔታውን ያመቻቸ የህግ ስርዓት አለ። ከወንጀለኛ መቅጫ ስርዓታችን ጀምሮ እስከ ጸረ ሽብር አዋጁ፣ ፍርድ ቤታቸውን፣ የዳኞች ሹመት፣ የፍርድ ቤቶች የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸው እና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ ፈላጊው ካሳ የገንዘብ፣ የሞራል፣ የጤና፣ የማቴሪያል ሁሉ እንዳያቅላቸው እንዲቀመ ይገባ ነው የሚያሳየው።
አቶ ወንድሞ ኢብሳ፣ እርስዎ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉ እና እስረኞቹ ከዚህ በኋላ የሚኖራቸውን የማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ይገመታል እና እነዚህን እስረኞች ለምሳሌ የማህበራዊ ድጋፍ ይደረግላቸው ባል እስረኞቹን በቁጥር ምን ያህል እንደሆኑ ምን ያህል የማሰቃየት ተግባሮች እንደተፈጸሙ የሚታወቅ ነገር አለ?
አመሰግናለሁ ለሰጣሽኝ እድል። እንደተባለው በቁጥር ወደ 600 የሚሆኑ በፌዴራል ደረጃ እና ከፌዴራል ውጭ ደግሞ እንዲሁ ወደ 1000 የሚቆጠሩ በዚህ በሽብር ጉዳይ ጋር በተያያዘ ባለፉት 3 ዓመታት እንቅስቃሴ እያደረጉ ከሚገኙ ጠበቆች አንዱ ነኝ። ከነዚህ በጣም በተለይ በፌዴራል ሰበር ችሎት በሽብር ክስ ተከሶ ከፍተኛ ጉዳት የደረሰባቸው አብዛኞቹ ወደ 600 የሚሆኑት አብዛኞቹ ከኦሮሚያ፣ ከአማራ፣ ከትግራይ፣ ከደቡብ፣ ሌሎቹ ከአዲስ አበባ የተባሉታ ከፍተኛ የሆነ የአካል ጉዳት የሞራል ዝቅጠት እንዲሁም ደግሞ ዘርን መሰረት በማድረግ ኢሞራላዊ የሆነ ድርጊት ተፈጽሞባቸዋል። ያው ቀደም ተብሎ ቢዘገይም የኢትዮጵያ ሰብአዊ መብት ኮሚሽንም እንዳረጋገጠው 10 የእጅ ጣቶቻቸው ጥፍር እንደተነቀለ፣ የእግራቸው እንደተነቀለ፣ ወንዶች እንደተኮላሹ፣ ሴቶች ደግሞ ራቁታቸው ነው። ወንዶቹን በሚመረምሩበት ጊዜ አካላዊ ብልታቸውን እየነካኩ እጅግ ሞራል የሚነካ ነገር እንደተፈጸመ የተኮላሹ ወንዶች በቁጥር ከማስታውሳቸው።
አቶ ወንድሞ እነዚህን እንግዲህ ሰራቸው ነው የቆየ ነው እና እነዚህን የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል?
መልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ 88 ንዑስ አንቀጽ 3 የሚጠቅሰው መነሻ አድርጌ ምንድን ነው የምለው፣ አንቀጹ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂው መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የአገሪቷ ህገ መንግስት ነው። እንዲሁም ደግሞ የወንጀል ህግ አንቀጽ 756ም የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው ያዛል። እንዲሁም ደግሞ የፍትሐ ብሔር ህጋችን 50 ዓመት ያስቆጠረውም ከ615 አንቀጽ ጀምሮ በስድብ በማዋረድ 616 617 መቀስቀስና አፈጻጸሙን ቃልን ማንሳት እንደዚህ የግል አቤቱታ በማቅረብ በህግ ሰው ሁሉ በህግ ፊት እኩል ነው በምለው መሰረት እና 755 በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጣጥፎቹን ለጉዳት ለህግ ማቅረብ አለበት። ኤንጂኦዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋፊዎች መርዳት አለባቸው።
በጣም አመሰግናለሁ አቶ ወንድሙ ይብሳ።
አቶ ወንድሙን እናመሰግናለን። የዚህ ውይይት ሙሉ ክፍል በድረገጻችንና በዌብሳይታችን ላይ ታገኙታላችሁ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያቤሮ ነው። የምሽቱ ስርጭት መሀንዲስ ደግሞ ሱሌይማን ነበረ።
ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አድራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
Sonen Radio Nisagal Amerikati.